ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ፕሮግራማችን በሃማቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ አንድ ምዕራፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። አዲስ ዓመትን ምክንያት በማድረግ የወያኔ አገዛዝ ለእስረኞች ምህረት አደረግኩ የሚለው የለበጣና የማስመሰያ እርምጃ መሆኑን ብዙዎች እየገለጹ ሲሆን፣ በብዙ ሺህ የሚቆጠሩ እስረኞች ባሉበት አገር ተፈቱ የሚባሉት ኢምንት መሆናቸውንም ይናገራሉ። ባለፈው ዓመት ብቻ ከ40 እስከ 60 ሺህ የሚገመቱ ንጹሐን ዜጎች በወያኔ አገዛዝ መታሰራቸው የሚታወቅ ሲሆን፣ ምንም እንኳ በመሃል አገዛዙ የለቀቃቸው ቢኖሩም አሁንም በርካቶች በእስር መማቀቅ ላይ ይገኛሉ። አገዛዙ ስልጣን ላይ ከወጣ ጊዜ ጀምሮ በብዙ ሺህ የሚቆጠሩ ዜጎች መገደላቸው፣ መታሰራቸው፣ በምርመራ መሰቃየታቸውና መዳረሻቸው መጥፋቱ ይታወቃል። ልዩ ፖሊስ በመባል በወያኔ አገዛዝ የተቋቋመውና በገንዘብና በሌሎች ቁሳቁሶች እንዲጠናከር የተደረገው የሽፍታ ቡድን በየቦታው የሚያካሂደውን ጥቃት ለመቋቋም በተለያዩ ቦታዎች ህዝቡ ራሱን በራሱ ለመከላከል ዝግጅት እያደረገ መሆኑን በተለያዩ ቦታዎች ከሚደርሱን ዜናዎች ማወቅ ተችሏል። ባለፈው ዓመት ብቻ ይኸው የሽፍታ ቡድን የተለያዩ አካባቢዎች ክልሎችን በመጣስ በርካታ ሰዎችን መግደሉና ንብረት መዝረፉ እንዲሁም ሴቶችን አስገድዶ የመድፈር ወንጀል መፈጸሙ ግልጽ ሲሆን፣ የሽፍታ ቡድኑ ጥቃት ለመቋቋም በአገዛዙ የጸጥታ ኃይሎች ወይም በተለጣፊው በኦህዴድ ቡድን የተወሰደ ምንም አይነት እርምጃ የለም። የአገዛዙና የባለሟሎቹ ዝምታ የቡድኑን አረመኔያዊ ጥቃት ሆን ተብሎና በተቀነባበረ መንገድ መካሄዱ ግልጽ የሆነላቸው ዜጎች ራሳቸውን ለመከላከል እርምጃ እየወሰዱ መሆናቸው ታውቋል። አሪክ ኤር የተባለው የናይጄሪያ አየር መንገድ ኩባንያ የአየር መንገዱ የአስተዳደር ሥራ ለኢትዮጵያ አየር መንገድ ለመስጠት እየተካሄደ ያለውን ድርድር በመቃወም በናይጄሪያ የትራንስፖርት ሚኒስቴርና በኢትዮጵያ አየር መንገድ ላይ ክስ የመሠረተ መሆኑ ተነግሯል። ለዜና አውታሮች በይፋ የተገለጸው የኩባንያው ክስ የናይጄሪያ መንግሥት ከኢትዮጵያ አየር መንገድ ጋር የሚያደርገውን ድርድር እንዲያቋርጥ የሚጠይቅ ከመሆኑም በላይ የ55 ሚሊዮን ዶላር ካሳ እንዲከፈለውም ይጠይቃል። የክሱ ዝርዝርም እየተካሄደ ያለው ድርድር በኤሪክ ኤር ኩባንያ ላይ ከፍተኛ ችግር የሚያመጣ መሆኑንና በአገሪቱ ስምና ዝና ላይ አሉታዊ ተጽዕኖ የሚያስከትል መሆኑንም ይገልጻል። በተባበሩት መንግስታት ድርጅት ስር ያለው የሰብአዊ መብት ተቋም ኃላፊ ሚስተር ዛይድ ራአድ በማይንማር የሮሂንጋ ሙስሊሞች እየደረሰባቸው ያለውን የግፍ የዘር ማጽዳት ወንጀል መሆኑን በመግለጽ ድርጊቱን አውግዘዋል። ችግሩ በመጀመሪያ ከተከሰተ ካለፈው ወር ጀምሮ ከ300,000 በላይ የሚሆኑ የሮሂንጋ ሙስሊሞች ቤት ንብረታቸውን እየጣሉ ወደ ባንግላዴሽ የተሰደዱ መሆናቸው ይታወቃል። በነሐሴ 19 ቀን 2009 ራኪን በምትባል ቦታ 12 የጸጥታ ኃይል አባላት በሮሂንጋ ታጣቂዎች መገደላቸውን ተከትሎ የማይንማር ወታደራዊ ተቋም በጅምላ በሰላማዊ ሰዎች ላይ የግድያ ወንጀል መፈጸሙንና ቤቶች ማቃጠሉ ይታወቃል። የሰብአዊ መብት ተቋም ኃላፊ የሮሂንጋ ሙስሊሞች ህገወጥ መጤዎች ናቸው የሚለውን አመለካከት የማይንማር ገዢ ሆኖ የቆየው የወታደሩ ክፍል ለረጅም ጊዜ ሲያስተናግደው የነበረ መሆኑንና በቅርቡ እየተወሰደ ያለው እርምጃ የዘር ማጽዳት መሆኑ ግልጽ አድርገው የማይንማር መንግሥት ከድርጊቱ በአስቸኳይ እንዲቆጠብም አሳስበዋል። ረጅም ጊዜ እስረኛ የነበሩትና ባለፈው ምርጫ ፓርቲያቸው ያሸነፈው የኖቤል ተሸላሚ አን ሳን ሱ ቺ ድርጊቱን አውግዘው አለመውጣታቸውና በጉዳዩ ላይ ዝምታ መምረጣቸው በርካቶችን ያስቆጣ ከመሆኑም በላይ የኖቤሉን ሽልማት እንዲመልሱ የሚጠይቅ እንቅስቃሴም አለ። በሶማሊያና በኬንያ ወሰን አካባቢ በምትገኘው ባላድሃው በምትባል ከተማ የሚገኘው የሶማሊያ መንግስት ወታደራዊ ካምፕ የአልሸባብ ኃይሎች አጥቅተው ቢያንስ 10 ወታደሮች የገደሉ መሆናቸውን የዜና ምንጮች ገልጸዋል። ታጣቂዎቹ ወታደሮቹን የገደሉት መጀመሪያ ከፍተኛ ኃይል ያለው ፈንጂ በማፈንዳትና አያይዘውም በሩምታ ተኩስ በመተኮስ መሆኑን በከተማዋ ነዋሪ የሆኑ የዓይን እማኞች ገልጸዋል። የአልሸባብ ቃል አቀባይ ከ24 በላይ የሆኑ ወታደሮች የተገደሉ መሆናቸውን ቢገልጽም መንግስት ያመነው 10 ብቻ መሆኑን ነው። በተያዘ ዜና እሁድ ጳጉሜ 5 ቀን በለደወይን በሚባለው የሶማሊያ ማዕከላዊ ከተማ አንድ አጥፍቶ ጠፊ የታጠቀውን ቦምባ ፈንድቶ ቢያንስ 4 ሰዎች መግደሉ ታውቋል። የዚምባብዌው ፕሬዝደንት ሮበርት ሙጋቤ እሁድ ጳጉሜ 5 ቀን በወጣቶች ስብሰባ ላይ ተገኝተው ባደረጉት ንግግር በቅርቡ የሚፈልጉት ወራሽ ማን ሊሆን እንደሚችል ይፋ የሚያደርጉ መሆናቸውን ገልጸው ወራሽነቱን ሊወስን የሚችለው ግን የፓርቲው ጉባኤ ብቻ ነው ብለዋል። የሙጋቤን ስልጣን ለመረከብ በፕሬዝደንቱ ባለቤት በግሬስ ሙጋቤና በሙጋቤ ምክትል ፕሬዝደንት በሚስተር ኢመርሰን መካከል የጦፈ ውድድር ሲካሄድ መቆየቱና ስድብን ያዘሉ የቃላት ልውውጦች መደረጋቸው የሚታወቅ ሲሆን ፕሬዝደንቱ ይተካኛል በማለት የሚመርጡት ሰው ወሳኝነት ሊኖረው እንደሚችል ብዙዎች ይገምታሉ። በተመሳሳይ ዜና የዚምባብዌ ወታደራዊ ተቋም የአገሪቱን የአልማዝ ማዕድኖች እንደሚቆጣጠርና ከሽያጩ የሚገኘውን ትርፍም በጸጥታ ኃይሉ ከፍተኛ ባለሥልጣኖች እንደሚዘረፍ ግሎባል ዊትነስ የተባለው ተቋም አጋልጧል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Yo, I'm the one. ጎበዝ ያገሬ ጀግና አገር ለመጣ ቃል የለምና እንደ ቅድመ አያት እንደ ትናንቱ መሽሳስታል ጀግና ለሞቱ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ ናገዳይ ደሞ
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የእሳዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ሊያጋጥሙህ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘዘንልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሉም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን በተለይ የገዛ መላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። ያፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጥምብላ የሞላች ሀገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን ይሆን? የመሰላችሁን ምረጡ። ግን ተጨባጩ እውነታ ይሄው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘከዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው ስሞች ተቀያይረው ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ህይወት ያሳለፈ ይመስላል። ካብዮቱ በፊት በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስካብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንጻር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። የሆነ ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ ለሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ጥርጣሬ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የአገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣቸዋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ። እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ መታት የሆኑ ተግባራትን ከመፈጸሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የመጻት ቅላጼ ነበረው። ቅንነት የጎደለው አባባል ነበር። መልክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሐላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎው ላይ ነው። ራሱን በሰፊ የሰሌድ ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድን ነው የጺማሞቹን ጓደኞችን አይነት አውቶማቲክ መሳሪያ አልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ነኝ ሽማግሌ ሰው ነኝ። ራሴን ማን እንደሆኑ እንኳ ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት ዓመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳን ሳይቀር ከነ ቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቀራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክህደት የፈጸመብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ? ሰይጣኖች! መቅደላ ላይ አጼ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ፣ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን፣ በተለይ በሰሜን። ለማለት የፈለግኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች የተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ አገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑ ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋክባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ። አሁን ሁላችሁም እየታሰራችሁና እንደ ዱር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም። ስነ ስርዓት የጎደለ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙ? ሽማግሌው ገና እየተሟሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅላቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞቹ በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው ምለው አንተ ልጅ አለ ሽማግሌው ፈገግ ይያለ ቆራጦቹ ተዋግተዋል ፈሪዎቹ ከናቶቻቸው ቀሚሷላ ተደብቀዋል ለፋሽስት ኢጣሊያ አጎብድደዋል ወይም ደግሞ አገር ጥለው ሸሽተዋል ሁሉም ቢዋጉ ኖሮ ድል ለመቀዳጀት 5 አመት አይወስድብንም ነበር ያው ነው አልኩኝ ሁሉም አይዋጋም መጀመሪያ ላይ ደፋሮቹ ቆራጦቹና ንቆዎቹ ናቸው ቢዋጉት የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ ሽማግሌው አሾፈ የኢትዮጵያ ወነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጼው ጋር ቀሩ አሳዛኙ ታሪካችን ይኸው ነው አሁንም ተመሳሳይ ነገር እየተፈጠረ ነው እዚህ ጫካ ውስጥ እየተሰየቃያችሁ ያላችሁት ሁሉ ትሞታላችሁ ማን ይቀራል የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ አስካውን ድረስ እየላሱ ያሉት ኢትዮጵያ የተረገመች አገር ነች አለ መጨረሻ ላይ ሀዘን በተላበሰ ቅላጼ ከዚያ በኋላ ለረጅም ጊዜ አልተነጋገርንም ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ አንድ ምንጭ ጋር سنቀርብ ረፍት ወሰድን በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳቦቆሎ ተካፍለን ቀመስ ፀሐይ ልትጠልቅ ስትቀርብ ሰማዩም ሲቀላና ወፎችም ወደ የቆቹአቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳን በሌሊት የመጓዝ ልምድ ስለነበረኝ መከተል ፈልጌ ነበር ጥሩ ቦታ አመረጥኩኝ በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ እሳቱን አንድጭን ተጨረስ እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ ለሁለታችንም በድንጋይና በእንጨት ሁለት ምሽጎች ሰራው ተኩስ ቢከፈትብን እንኳን ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፈር ይላል ያለ ሽፋን በፍጹም እንዳትተኛ ግልጽና ሜዳማ የሆኑ ቦታዎችን አትጠቀም በቅሎው የሚበላው ተሰጥቶ ታስሯል እኛም ምግብ ቀምሰናል እሳቱም መሞቅ ጀምሯል ሽማግሌውም እንደሚጠበቀው ከከረቲቱ ውስጥ አንድ ጠርሙስ አረቄና ሁለት የቡና ስኒዎች አወጣ የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ ትንሽ እንደምትቀምስ ተስፋ አድርጋለሁ በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በህዝቡ መካከል የመስክ ስራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል ስለዚህ ተቀላቀልኩት አረቄው ጠንካራ ነበር ምላሴን ሲያሳረረው ደካማውን ሆዴንማ ሊያረገው የሚችለውን ነገር አስቤ ፈራሁት አንድ መለኪ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት በተለይ የጎጃም ዳግም አረቄ በጣም ኃይለኛ ነው ሴቶቻቸውም በጣም ጠንካራ ናቸው ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሉት ሳይንሳችሁ ምንድነው የሚለው ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት ሁሉ ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር በትንሹ ነው በርበሬ እንኳን አይበሉም እኮ ልፍስፍስ ብቻ እንግሊዞቹ ግን እንዳሳ ነው የሚጠጡት ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው ታውቅ የለ የሚጠሏቸው መስሎኝ አልኩኝ ነገር ስፈልግ እጠላቸዋለሁ አለ ሽማግሌው በስሜት እውነት ግን እውነት ነው እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን ሸር መከፋፈል ጭካኔ ማጭበርበር በዚህ እኮ ተወዳዳሪ የለንም አረቄን ተጎነጨው በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም አሁንም ነገር እየፈለኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚህ ያለህ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማታለል ጥበቡም የላችሁም። በሳቂ ያቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሏል፣ መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርጥ የሚባለው ማጭበርበር ፍጹምና የማያዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያቁትን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ሊያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነካው እውነተኛ አታላይ የቅርብ ጓደኞቹን፣ ሚስቱንና ቤተሰቡን የሚያታልለው ነው። እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን፣ አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት። ግን ልብ በል እንረግመዋለን እኮ፣ አስጠነቀቀኝ ሽማግሌው። ስልቱን ጨርሶ የሥነ ምግባር መርህ የለሽ መሆኑንና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ በአድናቆት የሚታይ ነገርም ነው። ይህ ነው የሕዝብህ ባህል። ታዲያ ለምንድን ነው ከሃዲዎችን የሚጠሉት? ማን ከሃዲን ይወዳል? አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔና አንተ ማድረግ የማንችለውን ነገር ነው የሚያደርገው። በአገር ወይም ሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ቢያካትትም በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በእኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ስለ ጉዳዩ ለበርካታ ዓመታት አስቤበታለሁ፣ አለኝ ሽማግሌው። እኔም ጥቁመውን በመረዳት መንገዱን ጠረኩለት። እስኪ ስለ አጋጣሚው አጫውቱኝ። እንዴታ? አለኝ። እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ፣ እንድትጠነቀቅ ሊያስተምርህ ይችላል። ደግሞም የአገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርግሃል። ለራሱ ሁለተኛ ስኒ አረቄ ቀዳ። በጣም ቅር ቢለውም እኔ ግን ግብዣውን አልተቀበልኩም። በምትኩ እሳቱ ላይ እንጨት ጨመርኩ። ሽማግሌው ጀመረ። ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ። ንጉሡ ሸሽቶ ነበርና እኛም አውራ እንደሌላቸው ንቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር። ዘመናዊ መሳሪያ አልነበረንም። ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነጻነት ቅዱስ ነውና ተነሳን። ወኔ፣ የአገር ፍቅር፣ ጦር፣ መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራ ሸንተሩሩን እናውቀው ነበር። በደጃች አዳነ ስር ነበርኩና ጣሊያኖቹን በወልቃይትና በጠገዴ አጠቃን። ሁለት እዚህ፣ አስር እዚያ ስንገድል፣ ዛሬ አስር ስናቆስል፣ 20 ወይ ከዚህ ከዚያ በታች ነገ ስንል ቆየን። ጣሊያኖቹን መግቢያ መውጫ አሳጣናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከመካከላቸው አንዱ ራሱን ካረካ በኋላ ራቁቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥኩ። የምወደውና ደግሞም ጎበዝ የሆንኩበት አይነት ስራ ነበር። የቡድኑን ኃላፊ ተደርጌ ተሰየምኩ። አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን። ጠመንጃዎቻችንን እንደ ጊዜ ሁኔታ በቀይ ጥይት ነበራቸው። እናም ተነስተን ሄድን። سرگو مگباتو یان نهال است چگاری آن نبرم. بک افتی یان نه بعد دیرمس بک کل یان نبرو آکاوی بات آلانوش کوتا ترسرال نبرم. دگمم بک هدیو تایی سری یان نبرو های بک بک آبی چند دهانن ناوکالن. یه مجب مرا و بدجات چلک که افتی یا وات آبلو یال آکاوی لای نبره. اند بالا سرسوک آنی های دم سسن تچم ماری مساری آن ناتی یتا گنیا. یمی کتلو زمچه آدیرمس لای نبره. یه نداج ما قریان نه خورد تیچ نت مکینا و چاقاین که زیم کمندر و دمندر یه تزوع ور یه تاو وکو که هدی و چل به فتنت یجرشن تن کس کس فرهاد بس فیو تزام مته تعلیانو چم تل که هایی که لای چوستن دگ بنا یک افتی یادی رمز ان مسمر یم ما است مامن انداد رجواس با قرنده تجابو سمن ون ناو یاربنیش ترلای تکات کمک فتاد چو بفید اینجان عدنو لمدم سست و سنه تلوکاتشنو تیتام مانه بر مالت تچلاله چگراتشنم انگدی یعنی نوی جمبرو اینه ساتون سکو سکوس شماگر لیودگمو سوستن یون سنیارکی لراسو کده اینه گن یه بفیتون مچر رسون یه اونت هلستوال کتم نبر تالیانو چو تچماری مساناکلو چن بمنگده چلی اکو موال تجمعاری یه بنده های لوچن تسمار توال که مندر مندر من کساکس از چگره میگه بیم چگرونه سرزی من زدی متکا من دال لبن که نسیبو گار توی ایو آسسو از کمیا گنیون کچه بلن کم من تبکا چو یه میشالو اکاید ماتکات اندهونه وسن کالاک ابباوچ که کافتیا و تابلو یه میگنی بوتاله سلاسا منامن تالیانو چن دالو نگرونه یه ماتکات اگداوت تنسن نبکا نسی بکلی رو چاستر سووش گارفونون دیسلل نه اکبابیون آتنتون دیمت آتلاکه قبلت تکم با حالا سی ملسو نسی بود آلیانو چو زرک رکن دونون نه لنه تکا چو اندم من نچل نگره بمات کاتو لای وسنن نه و دیلاما چن تن کسا کس استاو سالو تا آلیانو چو دا لبب بوتا سنن تگا چرگا یه تا چبت مشت نبر لبودن مریوش تریزاز استلال لفکو بوتا بوتا چنن لماز امست بوتا تکفل گن عند تیه تنکوال متکوسال چلنم تمن جان نمت ریس ایه تتکوسبن زوری اچن مولو فنداتا بفنداتا ونه وط مدوست گبتن تکببن یه ترات تیه توچ یه نیان سووچ یمتو زوری این چوهتن نا ماک آسد سمو ما نم سو جای ستم ملش شل متکوس شفان یه فلوک چوکوین یان دساتن یهالی رزمو امست دکیکاوچ نسیبو تتار رو از دینین سیل کرکت لایگونو ملسه بکسبت وست مریت لمریت ایده ودنی مدتا اندیت ننی علنو طیق کت هونیت آومت فونو آله عند سدسته چنی کرنی مسلنیان موتاتن چلال لن سل طیق کت مل سال ستم که وده اتی رمز اکتای چا یک برتک سدمس اندم مای سما استوال کو وده تطنع گرم شگات چو میوست دوم منگد یه من نتاو مسلوات چو تالیانو چو بطن نشاید اندزر گو ترتر کوی اتا که بی کنه بروت عرات تر بنیو چ اندو بچان بر بهی ودی علو هیدن نا سنتن ده تر رفوائی تنا وده زیام تا چو نا افت لکن لموت آتن مکرال الکوت سلو قصرو تال تیگنیم او قطال لکی قصرو تراسات چو من مدرگن دال لبتن دمیو قطولو تالیانو چولای ملسو متکوس منم تکمال نبرو سلزی انده شفان بیاس کو تلگ زاب سر عرفی تکمت کو تیگیتو چو مبرارات چون کتلو تکر برکت اونم توکسی سمانیال نسیبو نالی رو چو قصرو تن یاسار رفوات چو نبر کتنش گیزی والا نصیبو تمرلسه کسو گارم لیلویچ سوست تار بنیوچ بچانا چه مطوت اینو چچن تگنانیو منم تچم ماری نگر مالیت النبربتم لیلویچو هلو مموتا چون اوکوی اندسو شفال لیستانی گبال آل نصیبو انه شفال لستا چو ملس کمستتی بفید یه تر رفوت لیلویچ تک اوامونا انسو لیادرگوت اندم میگب باگلسو ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይሄንን እንደ ምክንያት አቀርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳን ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከናንተ ሁሉ በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለኩም። ስለዚህ ከበደ እንዲቀር አደረኩኝ። ማን ያህል እንዳመሰገነኝ በሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በርግጠኝነት ለሚያጋጥመው ሞት የተስማማው አይመስልህም ነበር። አምስታችን ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂጥ እየሰተነው ወደ አዲረመጽ መንገድ አቀናን። ከኋላችን ከበደ በሃሞተ ኮስታራነት መተኮስ ጀምሯል። ከተቃራኒ ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችንና አንድ ጣሊያን ወታደር ገለን ማምለጥ ቻል። ለሊቱም ሙሉ ስንጓዝ አድረን በነጋታው ጠዋት አንድ ምንጭ ዳር ረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍን። ግን ምንም ቢደክመኝም እንኳን መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች 4 የቡድን መሪዎች ብቻ ነበር። ከሚያቆተ መሃል 3ቱ ሞተዋል፣ 3 ቀርተዋል። እኔ፣ ነሲቡና ሌላ ወንድ ወሰን የተባለ አርበኛ። ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ጎርጠኛ አርበኛ፣ እንዴት እንዲህ ያረጋል? ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በመድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት። ወይ ወንድወሰን ወይ ደግሞ ከሞቱት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንድወሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንድወሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንድወሰን ግን ይሄንን አያውቅም። ከወንድወሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣ ልናየው የምንችልበት ጥሩ ቦታ መርጠን መተባበቅ ጀመርን። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅን። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በእፎይታ። ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንድወሰን እንዲያጠያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንድወሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንድወሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበርነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነውኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየሁ። ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንድሮሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ። ወንድሮሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር። ነሲቡ? አዎ አለ ሽማግሌው በሐዘኔታ። ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንድሮሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድሮ ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር። ነሲቡን ታስታውሰዋለህ ስል ጠየቅኩት። በእርግጥም እንደሚያስታውሰው ነገረኝ። ከቃፍቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል? ምንም ሊያስታውስ አልቻለም። ነገሩን እዚያ ጋር ልተወው ይችል ነበር። ምንም ቢሆን ረጅም ጊዜ አልፎታል። ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳ አልነበሩም። ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር። ጣሊያኖች አልነበሩም? እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው። የለም፣ ይህም ያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ? ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍን ነበር እኮ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩም። ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለእኔ የስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል። ቱጃር፣ እንዲህ መባል የሚችል ሰው ጭራሽ ከነበረ ማለት ነው። ሲያየኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው እፍረት ተሰማኝ። ወደ ጎንደር የመጣሁት ለሕክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ። ከባድ ነው። በእኔ ቦታ ብትሆን ምን ታደርግ ነበር? ጥያቄው ሳላስበው ነው የተወረወረብኝ። ምን አደርግ ነበር? አላውቅም ስል የማያስቀይመውን መልስ ሰጠሁት። ሁለት ምርጫዎች ነበረውት፣ ወይ ዝም እንዳሉ መሄድ፣ ወይ ደግሞ በቀጥታ ማፋጠጥ። እንዲህ አርጎም ምርጫ የለ አለ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምን ጊዜም ሊክድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳምነው ነው? ፍርድ ቤት ልገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ። ለጥቂት ቅጽበቶች ሽማግሌው ዝም አለ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨው። ለበርካታ ቀናት ተጨነቅኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋርም ሄጄ ምርመራ ተደረገልኝ። ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔን የመሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ ቤት ውስጥ ሳድር ከትንሽ ልጁ ጋር ሲጫወትና ያን ሁሉ ጊዜ አባትየው መግደል ሳስብ ቆየው። በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር። ወንድወሰንን አስታወስኩት። ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገር ወጣት ነህ። እኔ ግን ጉዳዩን በጃዙር ቀስ ብዬ ነው ያነሳሁት። አንበሳን የምትገድለው ዘለህ እንደ ጥንቸል ወደሱ በመሮጥ አይደለም። ነሲቡን ያንን መረጃ ቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳን እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ። እኔም በነገር ወጋ ማድረጌን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወሰው አልኩት። ምንም የማላውቅ መስዬ ታስታውሳለህ አይደል ወንድወሰንን ያጠመድነው ዕለት? ነሲቡ ፈገግ አለ። እንዴታ አለ። ያ ውሻ እኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳ እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ። ግን በደንብ ሳየው እንደደነገጠ ያስታውቃል። ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው አልኩት። የፈጣሪ አለ፣ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነግረኝ ነዋ ብሎ መለሰና ጨምሮም የፈጣሪ ያለ ያ ወንድወሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ስሸሸው የነበረው ድምዳሜ ላይ ደረስኩኝ። የለም ወንድወሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበረ እኔ እንዳምንህ ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብድሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ህይወትህን አላተረፍኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የሰነዘርኩት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንድወሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቲያ ጥቃት ለጣሊያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10ሩ ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንድወሰን ከመሃከላቸው አልነበረም። አሁን እርግጠኛ ሆንኩ። በፊቱኑ ንጹሕን አርበኛ ከከሃዲ ጋር በመመሳጠር ወጥመድ ሳዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩኝ። ወንድወሰን እኮ ቀድሞውኑ በዚያ የስለላ ተልእኮ ላይ አብሯችሁ አልሄደም አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው። ነሲቡ ምንም አላለም፣ እኔም ምንም አልተናገርኩም። ተፋጠን ለረጅም ጊዜ ቁጭ አል መሄድ አለብኝ ብዬ ተነሳሁ። እሱም ተነሳ። ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ስደርስ ጠየቀኝ። ዞር ብዬ ጓደኛዬ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩሰ ገለኸኝ ጭንቅላቴን ቆርጠ እንደ ዋንጫ ይዘ ለጣሊያኖች መውሰድ ፈርተ ይሆናል። ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጥህ አይቀርም ነበራ። ለዚያ ነው በሩ ላይ እንደቆመ
ትቼው ሄድኩ። ዞር ብዬ ማላየሁትም።
ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ አዘን የተሰማው መሰለ። አሁን እኔ ነበርኩ ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት።
አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት እያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን?
ሚስጥራዊ በሆነ ሁኔታ ንግግሩን ቆም አደረገ።
አገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማነኝና ነው? ነሲቡ እኮ በሺዎች መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር። ግን በላይ አሁን የት ነው? ሞቷል። እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድን ነው? በሱ መሞት የአገሪቱ ሁኔታ ይሻሻላል? የሚሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከል የፈለገች እንቁራሪት እኮ ፈንድታለች። እና በሰላም ተውት። አለመጠየቅ አልቻልኩም።
ሽማግሌው በሰፊው ፈገግ አለና ከአረቄው ተጎነጨ።
እንዴት ያለ አረቄ ነው እባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት እደፍራለሁ። አዎ ይኸው ነው።
ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት።
የተበሳጨህ ትመስላለህ አለ ሽማግሌው፣
አሁን ደግሞ በኃይል እየሳቀ።
ለምን? አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው።
ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ፣ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍል ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጸላችሁ?
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና እምሹ።